ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 25 ቀን 2009 ዓመተ ምህረት ነው። በቅድሚያ ሳምንታዊው የደብዳቤዎች አምድ ዝግጅታችን ይቀርባል። በማስከተልም ግንቦት 24 ቀን 2009 ዓመተ ምህረት በዋሽንግተን ዲሲ የቀብር ስነ ስርዓታቸው የተፈጸመው የኮሎኔል አስናቀ እንግዳን የህይወት ታሪክ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በኢትዮጵያ የኢንተርኔት አገልግሎት መታፈኑን አስመልክቶ ድንበር የለሽ የጋዜጠኞች ድርጅት ድርጊቱን በማውገዝ መግለጫ አውጥቷል። አገዛዙ የወሰደው እርምጃ ህዝብ መረጃ ለማግኘት ያለውን መብት የሚጋፋና በህዝብ የፕሬስ ነጻነት ላይ የተጋረጠ አደጋ ነው ብሎታል። ከቀናት በኋላ ያገዛዙ ባለስልጣኖች የታፈነው የሶሻል ሚዲያ ብቻ እንጂ የኢንተርኔት አገልግሎት አይደለም በማለት ቀደም ብሎ የተሰጠውን ዘገባ ለማስተባበል ሞክረዋል። ይሁን እንጂ የኢንተርኔት አገልግሎት መቋረጡን ከተለያዩ ምንጮች ከተገኙ መረጃዎች መረዳት ተችሏል። የአፍሪካ ህብረት መናኸሪያ መስሪያ ቤት የሆነችው አገር በወያኔ አምባገነን አገዛዝ ስትሰቃይ የአፍሪካ መሪዎች በየስብሰባዎቻቸው እያዩ እንዳላየ የሆነው ቃል ለመተንፈስ የማይፈልጉበት ምክንያት ምንም አያስደንቅም በማለት አንድ የደቡብ አፍሪካ ምሁር ገልጸዋል። ምሁሩ የአፍሪካ ህብረት ዓላማ ከሚያደርጋቸው ጉዳዮች መካከል አንዱ ነጻነትና ፍትህ መሆኑ ግልጽ ሲሆን የህብረቱ መናኸሪያ አገር ለዚህ ተምሳሌት መሆን ነበረባት ካሉ በኋላ ኢትዮጵያና አፍሪካ እያደጉ ነው ከሚለው መዝሙር ባሻገር የወያኔ አገዛዝ ምን ያህል አምባገነን መሆኑን መረዳት አለብን። የህዝብ መብት መከበር የእድገት ጠላት ነው፣ ነጻነት ከተጠበቀ እድገት ይጓተታል ይጫጫል በሚል አጉል ፈሪድ የሚቃወመውን ሁሉ እያፈነና እየገደለ ያለ፣ ፈተና ይሰረቃል በሚል አስቂኝ ምክንያት የኢንተርኔት አገልግሎትን ሙሉ በሙሉ የሚዘጋ ጨካኝ አገዛዝ መሆኑን መረዳት ያስፈልጋል ብለዋል። ሌሎች የአፍሪካ መሪዎች በግብዝነት አይተው እንዳላዩ የሚሆኑት ራሳቸውን በተመሳሳይ መልኩ በአገራቸው ህዝባቸውን በጥይት የሚቆሉ አምባገነኖች በመሆናቸው ነው ካሉ በኋላ የአፍሪካ ህብረት ስብሰባዎችና መድረኮች የጋራ ግብዝነት መስተናገጃ ሆነዋል ብለዋል። በመጨረሻም ኢትዮጵያ ለአፍሪካ ሀገሮች ማዕከልና ተምሳሌት ልትሆን የምትችለው በታሪካዊነቷ ብቻ ሳይሆን ለህዝቧ በምትሰጠው ነጻነትና የመብት መረጋገጥ በመሆኑ ህዝቡ ይህን ጉዳይ እንዲጨብጥ ብዙ ጥረት መደረግ አለበት በሚል መልእክት አስተላልፈዋል። የቻይና ኩባንያዎች ወያኔ አገዛዝ ባለስልጣኖች ሸሪክ በመሆኑ የኢትዮጵያን ኢኮኖሚ እየተቆጣጠሩት መሆኑ የሚታወቅ ሲሆን ባለፉት ሁለት አስርት ዓመታት ውስጥ ብቻ ከ4 ቢሊዮን ዶላር በላይ የሚገመት መዋለ ንዋይ በማፍሰስ በተለያዩ የሥራ መስኮች ላይ ተሰማርተዋል። ይህን ያህል ገንዘብ አውጥተው በየመስኮቹ ስራ አገኙ የተባሉት ኢትዮጵያውያን ቁጥር 111 ሺህ ብቻ ነው ተብሏል። ቻይና ይህን ያህል ወጪ አውጥታ የተለያዩ ስራዎችን የምታካሂደው በአንድ በኩል የጥሬ ሀብት፣ በሌላ በኩል ደግሞ ለሸቀጦቿ ገበያ ለማግኘት ሲሆን በሙስና የተጨማለቁት የወያኔ ባለስልጣኖች በይፋ የማይታወቅ በርካታ ገንዘብ እንደዘረፉም ይታወቃል። ለተወሰነ ጊዜ በአንጻራዊ ጸጥታ በሰፈነበት በሰሜን ካሜሩን ሁለት አጥፍቶ ጠፊዎች ባፈነዱት ፈንጅ 11 ሰዎች የሞቱ መሆናቸው ሲገለጽ በርካቶች አካል ጉዳት የደረሰባቸው መሆኑ ታውቋል። ከቆሰሩት መካከል 15ቱ ወደ ሆስፒታል ተወስደው እርዳታ እንደሚደረግላቸውም ታውቋል። ቦምቡን ያፈነዱት ሁለት ሴቶች ሲሆኑ ከአንድ ቀን በፊት ከናይጄሪያ ወደ ካሜሩን የገቡ መሆናቸውም ታውቋል። ሐሙስ ግንቦት 24 ቀን በማሊ ቲምቡክቱ በተባለችው ታሪካዊ ከተማ አጠገብ በሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል የጦር ሰፈር የፈረንሳይ ወታደሮች በሰፈሩበት አማጽያን በሞርታር እና በመድፍ ባካሄዱት ጥቃት በርከት ያሉ የፈረንሳይ ወታደሮች ተገደሉ መሆናቸው ታውቋል። ፈረንሳይ በማሊ 1600 ወታደሮች ያሏት ሲሆን ከሌሎች የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አባላት ጋር እንቅስቃሴያቸውን በማስተባበር ላይ ይገኛሉ። የደቡብ አፍሪካ መንግስት በስደተኞች ላይ ተበቃ ያለ ፖሊሲ ተግባራዊ እንደሚያደርግ ተገለጸ። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ለጋዜጠኞች በሰጡት መግለጫ ህዝቡ በስደተኞች ላይ ከፍተኛ ጥላቻ እያሳየ መንግስት በስደተኞች ላይ እንደበፊቱ ልቅ ሊሆን አይችልም ብለዋል። አፍሪካውያን ካንዱ ሀገር ወደ ሌላ ለመዘዋወር ቪዛ እንዳይጠይቁ የአፍሪካ ህብረት የደረሰው ስምምነትና የወሰነው ውሳኔ እንደታቀደው በ2010 ደቡብ አፍሪካ ተግባራዊ ሊደረግ እንደማይችል ገልጸው እንደበፊቱ ስደተኛ በአገር ውስጥ አለምንም ገደብ እንዲገባ የሚፈቀድለት ከሆነ የአገሬው ህዝብ ያምጻል ብለዋል። ሚኒስትሯ በወሰን አካባቢዎች ቁጥጥሩ እንዲጨምር የሚደረግ መሆኑን ገልጸው በሙስና እውነተኛ ያልሆነ ጋብቻ በማድረግ የሚያጭበረብሩትም ላይ እርምጃ ለመውሰድ ታቅዷል ብለዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ይበታ የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ሰላም እና ጤና ሁሉ እመኝላችኋለሁ። ውድ ፍኖቶች የፋሽስታዊ ደርግና የወያኔ ገዢዎች የርስ በርስ ውድድር እያደረጉ የኛ ቆንጆ የነሱ አስቀያሚ ውድድር ተንትኖ በሚል ተከታታይ ጽሑፎችን ልከላችሁ ነበር። በዚህ ደብዳቤም የዘረኛው ወያኔና የፋሽስታዊ ደርግ የቁንጅና ውድድር ከንቱና ውሸት መሆኑን ከመያሳዩ በርካታ ቁልፍ ተግባራቶች ውስጥ የሞራን ሚና በፋሽስታዊ ደርግ ዘመን ምን ይመስል ነበር? በዘመነ ወያኔስ ምን የተለየ ነገር ታይቷል የሚለውን እንመለከታለን። በሀገራችን ታሪክ ፋሽስታዊ ደርግም ሆነ ወያኔ ምሁር የሚለውን ቃል ትርጓሜውን ብቻ ሳይሆን ተግባሩንም እንዲዛባ አድርጎ ከመጠቀም የተለየ ተግባር ሲፈጽሙ አላየንም። የትኛውም ሰው ከየትኛውም የትምህርት ደረጃ ተመርቆ የትኛውም አይነት ደረጃ ላይ ቢደርስ ሙያተኛ እንጂ ምሁር አይባልም። ከሳቴ ብርሃን የአማርኛ መዝገበ ቃላትም ይህንን ትርጓሜ በግልጽ አስቀምጧል። መዝገበ ቃላቱ ምሁር ግን ከፍተኛ የሆነ የማሰብና የመመራመር ችሎታ ያለው መሆኑን ያሰምርበታል። ሊቅ የተማረ በሁሉ ምሉ ትምህርት ያለው ብሎ ያስቀምጧል። አሜሪካዊው የፖለቲካ ምሁር ናኦም ቾምስኪ ምሁር እውነትን የሚናገርና የሚያደርግ ነው ይለዋል። ውሸትን ማጋለጥ የሚችል ድፍረትና ስብዕና ያለው መሆኑን ያሰምርበታል። ከተላ አድርጎም ህብረተሰቡን ግልጽ ጠንካራና አዋቂ የሚያደርገውን እውነት ማስተማር መሆኑን አጽንኦት ሰጥቶ ያሰምርበታል። ጆይ ውድ የተባሉት ሌላው የፖለቲካ ምሁር አንድ ምሁር ሊኖረው ስለሚገባው መስጠቶቹን ሲያስተቃልል ዕውቀትን የሚያፈልግ ጸናይነት ያለው ልበሙሉነትን የተላበሰ ነጻነትን ወዳድ ደግነትን በተግባር የሚያሳይ ወዘተ መሆን እንዳለበት ዘርዝሯል። ከዚህ አንጻር ለዲሞክራሲ ስርዓት ግንባታ እንደ መጓዣ መንገድ ሆኖ የሚያገለግለው መልካም የፖለቲካ ባህል ከሐዲዱ እንዳይወጣ የሥርዓቱ ጠባቂ ሰራዊት ለሆነው ህዝብ ላይ የሚጫወቱት ሚና ከፍተኛ መሆኑን ያገራችንና የተለያዩ የዓለማችን ሀገራት የትግል ተመክሮ ያረጋግጠዋል። በዓለማችን ውስጥ ታላላቅ የህዝብ የለውጥ ማዕበላት ውስጥ የፈረንሳይ ቢዮትና ያገራችን የ1966 ዓመተ ምህረት አብዮት ተጠቃሾች ናቸው። ለፈረንሳይ አብዮት ስኬትና ግብ የሙራን ድርሻ የላቀ ነበር። የስፕሪት ኦፍ ሎው ጻፊ የነበረውን ቮልቴርና የሶሻል ኮንትራክት ጻፊው ሩሾን ላብነት መጥቀስ ይቻላል። ወደ ሀገራችን ታሪክ መለስ ስንል የ1966 ዓመተ ምህረት የለውጥ ማዕበል ታላቅ ከሚባሉት የዓለማችን የለውጥ ማዕበሎች ውስጥ የሚመደብ እንደነበር ታሪኩ ያረጋግጣል። የ1966 ዓመተ ምህረት የህዝብ ማዕበል የግዝፈቱ መጠን መንሲ ምን ነበር ሲባል የንጉሱ አገዛዝ ግፍ በግንባር ቀደምትነት ተጠቃሽ ነው። የምሁራንስ ሚና ምን ይመስል ነበር ብሎ መጠየቅ ዛሬም ላለንበት ሁኔታ አስተማሪ ስለሚሆን መጥቀሱ አስፈላጊ ነው። በ1950ዎቹ መጨረሻ ላይ በ1960ዎቹ ውስጥ በሀገራችን መማር ክብር ነበረው። ህብረተሰብ የተማረ ይግደለኝ የሚልም አባባል ነበረው። ህብረተሰባችን በዚያን ጊዜ ለመማር ክብር ይገባዋል ያለበት ካለ ምክንያት አልነበረም። በዘመኑ የነበሩ ወጣት ምሁራን እውነትን በድፍረት ተናጋሪዎች ህዝብ ስለ እውነት እንዲያውቅ ማስተማር ግዴታቸው መሆኑን አውቀው ህዝብ አነቃቅተዋል። የነ ጎሞራው የነ ጸጋዬ ደብተራው ብዕሮች ስርዓቱን ሸንቁጠዋል። የዚህ ዘመን ባለራእይ ወጣት ምሁራን የሚባሉት ደግሞ ያ ትውልድ ተብሎ የሚጠራው የኢህአፓዎቹ ምሁራኖች ነበሩ። በዘብዳዊና በፋሽስታዊ ደርግ ላይ በተደረገው ህዝባዊ ትግል ግንባራቸውን ለጥይት ሰጥተዋል። በብራቸው ሞግተዋል። በአደባባይ ጮታቸውን አሰምተዋል። ለህብረተሰባቸው እውነትን አስተምረዋል። ውሸትን አጋልጠዋል። መራር መስዋዕትነትን ከፍለዋል። በ1960ዎቹ የዚያ ትውልድ አባላት የነበሩት ኢህአፓዎች ያቀጣጠሉትን ትግል ማናኮላሸው የሚል ጥያቄ ማንሳት ታሪክ ነውና ተገቢም ነው። ካዲ ባንዳዎች አጭር መልሴ ነው። የትግል ወኔ የከዳቸው ባንዳዎች፣ ምንዳይ ገዛቸው ካዲዎች፣ ስልጣን ያቋመጣቸው ቅጥረኞች ትንሽ ርቀት ከኢህአፓ ጋር የተጓዙ ካዲ አንጀኞች ነበሩ። የዚያ ዘመን ባንዳዎችና ደርጎች እያቆጠቆጠ የመጣውን የምሁራን ባህል አቀጨጩት። ምሁራንን ተባብረው አስፈጁ፣ አሳሰሩ፣ አሰቃዩ። በዚህም ፋሽስታዊ ደርግና በዙሪያው ተኮልኩሎ የነበሩ ባንዳዎች ጸረ ምሁርነታቸውን በተግባር አሳዩ። የዘረኛው ወያኔ አቋምም በምሁራንና በምሁራን ባህል ግድያ ላይ ከፋሽስታዊ ደርግ የተለየ አይደለም፣ ጸረ ምሁር ነው። በ1983 ዓ.ም ከስልጣን ኮርቻ ላይ እንደወጣ የመጀመሪያ እርምጃ ያደረገው ከአዲስ አበባ ዩኒቨርሲቲ መምህራን ላይ ነበር። የአገሪቱን መምህራን ማህበርን መዝጋት ቀጣይ እርምጃው አደረገ። የወያኔ ጸረ ምሁር አቋም ይኸው እስከዛሬ እንደቀጠለ ነው። በፋሽስታዊ ደርግና በዘረኛው ወያኔ ጸረ ምሁር አቋም በደረሰ ጭፍጨፋ በሀገራችንና በህዝባችን ላይ ምን ጉዳት አስከተለ? ቀጣይ ውጤቱስ ምን ሆነ? የሚሉትን ጥያቄዎች ከዛሬ ላይ ሆነን በአጽንኦት መመልከቱ ለቀጣይ ጉዟችን ትልቅ ትምህርት ሰጭነቱ አያጠያይቅም። በኢትዮጵያ በተከታታይ የተፈጸመ የምሁራን ፍጅት ውጤቱ ሀገራችን የእንጀራ ሙያተኞች እንጂ ምሁር እንዳይፈጠርባት የእርግማን ያህል ሆኗል። የተማረ የሚባለው ቡድን በጅምላ በሚባል መልኩ ማጠቃለል ባይቻልም ሲልኩት ወዴት ሳይጠሩት አቤት ማለት ተማሩ የሚባሉ ወገኖች መገለጫ ባህሪ የሆነ መጥቷል። በአፍቅሮተ ነዋይ እየናወዙ እንዳሸን የሚፈሉባት አገር ሆናለች። የተማረ ወንጀለኛ፣ የተማረ ከሃዲ፣ የተማረ ውሸታም መሆን ነውርነቱ እየቀረ መጥቷል ቢባል ማጋነን አይሆንም። ወደኋላ ራቅ ብለን ሳንሄድ በቅርብ ጊዜ ከተፈጸሙ የተማሩ በሚባሉ ኢትዮጵያውያን የተፈጸሙት የክተት ተግባራትን እንመልከት። በ2008 ዓ.ም ተመረተ በኦሮሞና በአማራው ህዝብ ላይ በወያኔ የተፈጸሙ የሰብአዊ መብት ጥሰቶች እንዲያጣራ የተቋቋመው ቡድን የሚመራው ዶክተር ተብዬ ነው። ውሸታምነቱ ከሃዲነቱንና ተጨቋኝ ስርዓት አገልጋይነቱን በተጨባጭ መመልከት ተችሏል። በቅርቡ በአዲስ አበባ የተካሄደ የስብሰባውን አንድ ዶክተር ሚኒስተር ሲመራ ተመልክቻለሁ። በዚህ ስብሰባ ላይ ወያኔ ኢህአዴግ ለምን የአማራውን ህዝብ በጠላትነት ይፈርጃል የሚል ጥያቄ ሲነሳባቸው ማን ያለው? ማንም ይህንን ያለ የለም ሲል መስማት ያሳፍራል። ይህ ሚኒስተር የወያኔ ማኒፌስቶን በደንብ የሚያውቅና ያነበበ መሆኑንም በእርግጠኝነት መናገር ይቻላል። በግንቦት 12 ቀን 2009 ዓ.ም በአሜሪካ ሬዲዮ የተሰማ ጉድም አለ። ዶክተር ቴድሮስ አድሃኖም ለዓለም ጤና ድርጅት ዳይሬክተርነት በእጩነት መቅረብን ምክንያት በማድረግ የኢትዮጵያ ሐኪሞች ማህበር ፕሬዝዳንት ቃለ መጠይቅ ተደርጎላቸው ነበር። ኮሌራን አተት ብሎ መደበቅን ከሙያው አንጻር ማህበሩ እንዴት ይመለከቷል ተብሎ የተጠየቁት ሐኪምና የማህበሩ ፕሬዝዳንት እኔ መንግስት በላለኝን ማለት መንግስት አድርግ ያለኝን ማድረግ ብቻ ነው ብለው ሲመልሱ መስማት ምንኛ ያሳዝናል፣ ምንኛስ ያሳፍራል። በሀገራችን ያገጠጠና ያፈጠጠው እውነት የሚያረጋግጠው ነገር ቢኖር ተማሩ የሚባሉ ወገኖች ወደ ምሁርነት ሊሸጋገሩ ቀርቶ ተማረ የሚባል ሙያተኛ እንኳን መሆን አልቻሉም ቢባል ስህተትነት የለውም፣ እውነትን መናገር እንጂ። በዚህ ሁኔታ ውስጥ እያለን ስለ ዲሞክራሲ ስርዓት ግንባታ መናገር አይቻልም፣ ቅዠት እንጂ። የወታደራዊ ደርግም ሆነ የዘረኛው ወያኔ አገዛዞችን ባለሙያዎቻቸው ወደ ህሊናቸው ተመልሰው ለሀገራችን መሰረታዊ ችግሮች መንስኤዎቹ እናንት ናችሁ፣ ስለመኖሩ ፍንጭ እንኳን የማይታይበትን የዲሞክራሲ ግንባታ አለ ብሎ ለማሞኘት መሞከር ፖለቲከኝነት ሳይሆን ከሃዲነት ነው። የተማሩ የሚባሉ ወገኖቻችንም በኖር ተግባር ላይ መሰማራታቸውን አትካዱ። የተማረ ወንጀለኛ ውሸታም ዘራፊ መዝባሪ ከሆነ ታሟል። ከዚህ ህመማችሁ ለመዳን እጃችሁን ሰብስቡ። አዳፋና ጎልዳፋን ደበቶቻችሁን ሞርዱ። የደሎደፈ ብራችሁን አስተካክሉ። ከህሊናችሁም ታረቁ። የዕለቱ መልእክቴ ነው። ደግሰው ጉልማ አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አድማጮች እንዲሁም ውድ የሆናችሁ የፕሮግራሙ አዘጋጆች እንደምን ሰንብታችኋል? ውሸትና ወያኔ የማይነጣጠሉ የአንድ ሳንቲም የጀርባና የፊት አካል ናቸው። ውሸት አለ ወያኔ፣ ወያኔም አለ ውሸት ሊኖሩ አይችሉም ይባላል በዘመኑ አሽሙረኞች። በየሰፈሩ የዚህ ቀልድ መሳይ ቁም ነገር አስጨባጭ አባባል መሰረቱ የወያኔ የውሸት ቋትነት ነው። በብዙሃን ላይ በኃይል የነገሰ ገዢ ቡድን ባህሪው በውሸትና ክህደት ላይ እንዳደረገ ግድ የሚሉት ሁኔታዎች እንዳሉ መገመት ይገባል። ወያኔ ጧት ማታ የሚያቀርባቸው የውሸት ዲስኩሮች ያገሪቱ የልማት ፈርቀዳጅ በሚሉ ጭብጦች ላይ ያነጣጠረ መሆኑን ከወያኔ አንደበት መስማት ይቻላል። እውን በኢትዮጵያ ወያኔ የሚያቀራራውን ያህል የልማት ክንውኖች ተሰርተዋልን? እውን ወያኔ ሰራዋቸው በሚላቸው የልማት ውጤቶች ህዝቡ ተጠቃሚ ሆኗልን? በወያኔ የተሰሩ የልማት ክንውኖች እውነስ አገር በቀል ናቸው ወይስ ከባዕዳንና ለጋሽ አበዳሪዎች የተገኙ ናቸው የሚሉ ነጥቦችን እያነሱ መወያየት መነጋገር ይጠቅማል ላለው። በየትኛውም አገር የልማት ተግባሮች ተሰርቶባቸዋል ለውጥ ታይቶባቸዋል ሲባል በቅድሚያ የሚደሰሱ አበይት ጉዳዮች አሉ። የአካባቢ ጥበቃና እንክብካቤ፣ የሰው ኃይልና የኢኮኖሚ ልማት ላይ የተሰሩ የልማት አይነቶችና ደረጃቸው ቀዳሚዎች ናቸው። ዘረኛው ወያኔ የአገሪቱ የልማት አዋላጅና ፈርቀዳጅ ነኝ የውሸት ጥሩምባ ሰሚ ያጣ ከንቱ ጩኸት ነው። ወያኔ ስለ ሰው ኃይል ልማት ለዋሽቢል በየቤቱ በየሰፈሩ በየከተማው በየገጠሩና በሌላ አገሪቱ በሰው ኃይል የተሰራው የማኮላሸትና የማምከን ተግባር በህይወት አለና አያስዋሽም። በአካባቢ ላይ የተሰሩ የልማት ተግባራት ብሎ ውሸት እንዳይከምር ያርሶ አደሩ ህይወት ያው ነውና ያጋልጠዋል። በአገሪቱ በተለያዩ አካባቢዎች በተፈጥሮና ሰው ሰራሽ ተግባሮች የተራቆቱ መሬቶች እንዳገጠጡ መኖራቸው ያጋልጠዋል። በየአካባቢው በወያኔና ባዕድ ከበርቴዎች በሚከናወኑ ልማት መሳይ አጥፊ ተግባሮች መርዛማ ኬሚካሎች መበከላቸውና እስከ ወዲያኛው መምከናቸው ተጨማሪ ምስክሮች ሆነው ይቀርቡለታል። ወያኔ ዛሬ እያቀራራና እየፎከረ ያለው ወደ ህዝብ ኪስ ባልገባ የኢኮኖሚ እድገትና የመሰረተ ልማት ዝርጋታዎች ላይ ነው። ባለ ሁለት አሃዝ እድገት ተመዘገበ፣ ህዝብ ግን ከችግር አልተላቀቀም። ለምን ለሚሉ መረጃዎች የወያኔ ሰነዶች ዝግ ናቸው። ባለሁለት አሃዝ እድገት በተከታታይ አመታት እየተመዘገበ ህዝብ ከድህነት ካልተላቀቀ የሚነሱ አሰጥ ኢኮኖሚያዊ ድምዳሜዎች አሉ። አንደኛው መረጃው የተሳሳተና ውሸት ስለሆነ ከተሳሳተ ድምዳሜ አድርሷል የሚል ሲሆን፣ የኢኮኖሚ እድገት ይያለ ድህነት ካለ ከሀብት ከፈፈሉ ላይ ችግር አለ ወይም የተገኘው ሀብት ከፍተኛ ለሆነ መንግስታዊ ምዝበራና ዝርፊያ ተጋልጧል የሚል ይሆናል። ሌላው ከኢትዮጵያ ተጨባጭ ሁኔታ አንጻር መታየት ያለባቸው የመሰረተ ልማት ግንባታዎች ናቸው። እነዚህ መሰረተ ልማቶች እንዴት ተሰሩ? የተሰሩ መሰረተ ልማቶች የገንዘባቸው ምንጭ አገር በቀል ነው ወይስ የባዕድ ለጋሾች ነው ለሚለው ጥያቄም የወያኔ መረጃዎች ዝግ ናቸው። ለዚህ ማረጋገጫ የሚሆነኝ የሰፈራችን የኮብል ድንጋይ ንጣፍ ዘገባ ነው። በሰፈራችን የተነጠፈው የኮብል ድንጋይ 100% የተሸፈነው በአካባቢው ነዋሪዎች ነበር። የመገናኛ ብዙሃን ሲነገር ግን መንግስት እንጂ አካባቢው ነዋሪዎች ተብሎ እንዳልተነገረ አስታውሳለሁ። በኢትዮጵያ በዘመነ ወያኔ ተሰሩ የሚባሉ መሰረተ ልማቶች ሁሉ በወያኔ እንደ ተሰሩ ቢነገር መረጃ ለሌላቸው ወገኖች እውነት ሊመስል ይችላል። እውነተኛው መረጃ የሚያረጋግጠው 25 አመታት የወያኔ ዘመን የኢትዮጵያ ኢኮኖሚ እስትንፋስ መሰረቱ አገር በቀል ሳይሆን በባዕዳን እርዳታና ብድር ላይ የተመሰረተ መሆኑን ነው። የኢትዮጵያ አመታዊ በጀት ምንጩ ከ35% በላይ ከባዕዳን ለጋሽና በዳሪዎች የሚገኝ ገንዘብ መሆኑን ወያኔም አይክደውም። ከዚህ በተጨማሪ በዘመነ ወያኔ ከባዕዳን ብድርና እርዳታ የተገኘ የገንዘብ መጠንን ማወቅና ከቀደምት ስርዓቶች ጋር ማነጻጸርም ይጠቅማል። የንጉሱ አገዛዝ ለ40 አመታት ያህል በስልጣን ሲቆይ 250 ሚሊዮን የአሜሪካ ዶላር እርዳታና ብድር እንዳገኘ የሚያረጋግጡ ሰነዶች አሉ። ወታደራዊ ደርግ በ17 አመታት የግዛት ዘመኑ እስከ 415 ቢሊዮን የአሜሪካ ዶላር የሚገመት ብድር ማግኘቱን የሚያረጋግጡ መረጃዎችም አሉ። ወያኔ ደግሞ ከሶስት አመታት በፊት በተለቀቀ መረጃ መሰረት በ22 አመታት የግዛት ዘመኑ ከ50 ቢሊዮን በላይ የሚገመት ብድር ማግኘቱን የሚያረጋግጡ መረጃዎች አሉ። ከነዚህ መረጃዎች በመነሳት ወያኔ የአገሪቱን ኢኮኖሚ ሙሉ በሙሉ ከባዕዳን ከሚገኝ ሀብት ላይ ጥገኛ እንዲሆን ማድረግ ብቻ ሳይሆን ሉዓላዊነት እንዳይኖረው በማድረግ ትልቅ ወንጀል ሰርቷል ከሚል ድምዳሜ ያደርሳል ሲሉ ወርቅነህ ብሩ ከናዝሬት ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል ይያልኩ የከበረ ሰላምታዬን አቀርባለሁ። ብርሌ ከነቃ አይሆንም ቃ ያገራችን የተለመደ አባባል ነው። ህብረተሰባችን ይህን አባባል የሚተከመው ቢመከር ቢዘከር አልሰማም ብሎ ወደ መጥፎ ጎዳና ለመጓዝ ይወሰነን ሰው ከዚህ ወዲህ በዚህ አይነት ሰው ምክር መስጠት ወይም ይመለሳል ብሎ መድከም ከንቱ መሆኑን ለማሳወቅ ነው። ከንግዲህ ማስጠንቀቅን ምርጫው ካደረገ ይከተልበትና እንደብርሌው ይሰባበር ለማለት ነው። ዛሬም ይህን አባባል ለዘረኛው ወያኔ ቢሰጠው ይሰራል። ወያኔ ከ40 አመታት በላይ የተንኮል ሴራ ሲጎነጉን አድጎ ይኸው ዛሬ ጊዜውን ጠብቆ እንደብርሌው ተሰነጣጥቋል። ለወያኔ መሰነጣጠቅ መንስኤው ወያኔዎች እንደሚሉት ጥቃቅን ስህተቶች የሚባሉ አይደሉም፣ መሰረታዊ የሚባሉና በሀገርና በህዝብ ክደት ተግባር ላይ የተነጣጠሩ ናቸው። ወያኔ በኢትዮጵያና ህዝቧ ላይ ያደረሳቸው ግፍና በደሎችን ካለማወቅ ከግንዛቤ ማነስ ወይም ወያኔዎች እንደሚሉት ያፈጻጸም ስህተቶች አይደሉም። ሁሉም ጥፋቶች ኢትዮጵያን ለማዳከም ብሎም ለማፈራረስ ሆን ተብሎ የተደለቱ ደባዎች ናቸው። ኢትዮጵያዊነትንና የህዝብ አንድነትን አዳክሞ ሀገሪቱን ተከላካይ አልባ ለማድረግ የተጎነጎነ የወያኔ ሴራ ነው። ሁለቱን የሀገሪቱን ትልልቅ የሚባሉ ብሔረሰቦች እርስ በርስ እንዲናቆሩ በመገናኛ ብዙሃን በስብሰባ መድረኮች በየገጠሩ እንደባ በሚሽለኩልኩ ካድሬዎች ለኦሮሞ አማራው ጠላት ነው ለአማራው እንደዚያው ብሎ ማስተማርና መከስከስ የወያኔ ያፈጻጸም ስህተት ነው ብሎ ህዝብን ማሞኘት አይቻልም። ሶማሌውን ከኦሮሞ አኝዋኩን ከኒዌር ቅማንቱን ከአማራ የማገጨት ስራ ባፈጻጸም የተፈጠረ ስህተት ነው ማለት ማንንም አያሞኝም። የኢትዮጵያን የግዛት አንድነት ማፈራረስ መሸጥ መደራደሪያ ማድረግ ካለማወቅ የተደረገ ስህተት ሊባል አይችልም። ያንድ ብሔረሰብ አባላትንና የተወላጆቹን የፖለቲካና ኢኮኖሚ የበላይነትን ማንገስ ተራ ስህተት ሊባል አይችልም። የኢትዮጵያ ህዝብ ለአመት ዳር እስከ ዳር እየተጠራረ ያለው ይህንን የወያኔ እኩይ ሴራን በመረዳቱና በማወቁ ነው። በሌላ በኩል የወያኔ ከንቶች ራስ ዳሽን ተራራን የሚያክል ትልልቅና የገዘፉ መሰሪ ተግባራቶቹን ለመጠገን የሚያደርጋቸው መፍጨርጨሮች ህሊና ቢስነቱን ይበልጥ ያጎለብትበታል። የኢትዮጵያ ህዝብ ወያኔ ከእንግዲህ ይጠገናል ወደ መልካም ጎዳና ይገባል ብሎ አይጠበቅም። በወያኔ ከንቱ የጥገና ድርጅቱ ስፌት መታለልም መሸንገልም አይችልም። ኢትዮጵያና የህዝቧ መፍቴ ወያኔን ከንግስ አንግሱ ከስሩ መንግሎ በመጣል በወያኔ መቃብር ላይ ዜጎቿ ተከባብረው ተስማምተው የሚኖርባት የጋራ ሀገራቸውን በጋራ ትግላቸው መገንባት ብቻ ነው። የወያኔ የጥገና ድርጅቱ ደረታ ኢትዮጵያንም ያፈርሳል፣ ህዝቧንም እርስ በርስ ያጫርሳል፣ ይበታትናታል። ሰብለ ሙሉጌታ
አቃቂ
እኛም ለዛሬ ያለንን የደብዳቤ አምድ ዝግጅት በዚሁ አጠናቀቅን። ሳምንት በተመሳሳይ ሰዓት በልዩ ደብዳቤዎች እስከምንገናኝ ቸርን ሰንብት።
ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋገሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጽምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ስረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው ባጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮሃል። ሰሚ ጆሮ ካለ አጽምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስፍልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብር የተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጸራቢዎተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን? መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው። አጽምም ይናገራል። ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የክህደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈን ብሎ ማለት። አረ ምን አይነት ነው? እንዴት አይነት ቁዘት? ድካሜን ማቃለል ታሪኬን ማጸፍሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል። ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና ኃይሉ እልፈ ሰማዕታት ሁሉም ይጮኋሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮሃሉ። ያፓ ምረታቸው፣ ያፓ ቤታቸው። ትላንትም ነበሩ፣ ዛሬንም ጨምሮ፣ ሁሌም ለዘላለም። ያፓን ከነሱ የሚነጥል የለም። አጽምም ይናገራል። ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫቢ ነበር። ጠቁሞ ያስገደለኝ ያለበሰኝ አፈር፣ ምን ነው ባይነካካኝ፣ ምን አለ ቢተውኝ፣ አንሳን ብያለ አልኩት፣ አፈሩ አልከበደ። ይህ አንጃ በታኝ በአውሮፓ አማሪካ፣ ቦታ እንዳጣች ዶሮ ዞሮ እያስካካ፣ የክህደቱ ጥልቀት የተንኮሉ መርሻ፣ ዴ ከፊት ነጥፎ አጽሜን ለእጅ መንሻ፣ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይዶልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ፣ ምን አለ ብትተውኝ፣ ምን አለ ባትነኩኝ፣ ማፍረስ ባይቃጣችሁ ብትገዙ አለ፣ ምን አለ ብትተውኝ፣ ብቀመጣ አርፌ፣ ልትበሉኝ ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ። በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ። አጽም የሚናገራል ከሰማ ጆሮአችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ሥልጣን ለቃቃሚ፣ እባካችሁ ተውኝ አጽም የሚናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደ እኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሾት ይናገራል። አጽምም ሲነጋግሩበት ስሙን ሰነቋቁረው ይናገራል ጩሁ አጽምም ድምፅ አለው። አዎ አጽምም ይናገራል። አጽምም ይናገራል እንደ እኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ በስሙ ሲቀለዱ ታሪኩን ሲተውት ይናገራል።
የሰው ልጅ በሕይወቱ ያመነበትን ሕዝባዊነቱን እንደያዘ ሲያርፍ ሞተ የሚል ስያሜ አይመጥነውም። ይልቅ ኖሮ ኖሮ ኖረ ቢባል መልካም ነው። በኢትዮጵያ አርበኝነት ተጋድሎ ቀጥሎም ሦስት የተለያዩ የጨቋኝ ሥርዓቶችን እንደያመጣጣቸው ሕዝብ ላይና ሀገር ላይ የሚያደርሱትን ጥፋት ማጋለጥ፣ መሟገት፣ መፋለም ሥራዬ ብለው ይዘው የሚጓዙ በርካቶች ቢሆኑም ጸንተው የሚያሸልቡት ግን ጥቂቶች ናቸው። ዛሬ አንድ ታላቅ ኢትዮጵያዊ ምሁር፣ ቆፍጣና አርበኛ ኮሎኔል አስናቀ እንግዳ በ104 ዓመታቸው ግንቦት 21 ቀን 2009 ዓ.ም አርፈው በግንቦት 24 ቀን 2009 ዓ.ም በዋሽንግተን ዲሲ በወዳጅ ዘመዶቻቸው እንዲሁም በትግል አጋሮቻቸው የመጨረሻው ስንብት ተደርጎላቸዋል። እነሆ ወደ ታሪካቸው።
የክቡር ኮሎኔል አስናቀ እንግዳ አጭር የህይወት ታሪክ። ኮሎኔል አስናቀ እንግዳ ከአባታቸው ካቶ እንግዳ ገብረ ማርያምና ከእናታቸው ከወይዘሮ ውበቴ ገብረ ስላሴ በጎንደር ክፍለ ሀገር በደብረታቦር አውራጃ አየር ማርያም ደብር ጥር 7 ቀን 1906 ዓ.ም ተመረተ ተወለዱ። ኮሎኔል አስናቀ ለወድ አገራቸው የነበራቸውን ፍቅር ኢትዮጵያዊ ወኔና ቁርጠኝነት ሀብለው የጀመሩት ገና በለጋ እድሜያቸው ነበር። ጊዜው ፋሽስት ጣሊያን ኢትዮጵያን በግፍ የወረረበት ስለነበር ወጣቱ አስናቀ ወደ ጎንደር በመሄድ የጀግናውን የደጃዝማች አያሌው ብሩን ጦር ተቀላቅለው ለሀገራቸውና ለህዝባቸው ነጻነት እና ክብር በተደረገው መራራ የአርበኝነት ተጋድሎ ቀጥታ ተሳታፊ በመሆን ጠላትን ተዋግተዋል። አጼ ኃይለ ሥላሴ ወደ ሱዳን መግባታቸው ሲሰማ ትንታጉ አስናቀ ወደዚያ ተጉዘው ሶባ በተባለው ቦታ ወታደራዊ ስልጠና የተሰጠውና በጀነራል ዊንጌት ይመራ የነበረውንና የጌዲዮን ኃይል በመባል የታወቀው የጦር ክፍል ጋር በመሆን ወደ አገራቸው ተመልሰው በመግባት አርበኞቻችን አገራቸውን ከጠላት ነጻ ለማውጣት ባደረጓቸው የሞት የሽረት ፍልሚያዎች ተካፋይ ሆነው የኢትዮጵያን ትንሣኤ ካስገኙ አኩሪ የአገር ባለውለታዎች አንዱ መሆን በቅተዋል። ጣሊያን ተሸንፎ ከአገር ከተባረረና አገራቸው ኢትዮጵያም ነጻነቷን ካስመለሰች በኋላ ከውትድርና ሙያ ወጥተው ለጥቂት ዓመታት በመጀመሪያ ጎንደር ቀጥሎም ደሴ ከተማ በንግድ ሥራ ቆይተዋል። ሆኖም በ1935 ዓመተ ምህረት በትግራይ ክፍለ ሀገር እንድርታ አውራጃ የተቀሰቀሰውና በራያ በክልታውላሎ በተንቤን አውራጃዎች የተስፋፋው ወያኔ በመባል የሚታወቀው የህዝብ አመጽ በመከሰቱ ምክንያት የንጉሠ ነገሥቱ መንግሥት ይህንኑ ችግር ለመቋቋም ወታደራዊ ሥልጠናና ልምድ ያላቸው ዜጎች እንዲከቱ ባስተላለፈው ትእዛዝ መሠረት ኮሎኔል አስናቀ ጦሩን ዳግም ተቀላቅለው በጀነራል ኢሳያስ ገብረ ሥላሴ መሪነት የተሰጣቸውን አካባቢውን የማረጋጋት ወታደራዊ ተልእኮ ተወጥተዋል። ከጥቂት ዓመታት በኋላ አዘዞ ከተማ ይገኝ በነበረው የ8ኛ ብርጌድ ጦር የአስተዳደር መኮንን ሆነው አገልግለዋል። በመቀጠልም ወደ አዲስ አበባ ተዛውረው በስንቅና ትጥቅ መኮንንነት ሰርተዋል። በትጋታቸውና በወታደራዊ ችሎታቸው ተመርጠው ቀዳማዊ ኃይለ ሥላሴ ጦር ትምህርት ቤት በመግባት የ10ኛ ምድብ አባል ሆነው በ1938 ዓመተ ምህረት በመኮንንነት ተመርቀዋል።
ተስፋፊው የሶማሌ መንግስት በኢትዮጵያ ላይ ያደረሰ የነበረው ትንኮሳ ከጊዜ ወደ ጊዜ እያየለ በሄደበት ጊዜ ኮሎኔል አስናቀ የ3ኛው ወይም አንበሳው ክፍለ ጦር የስንቅና ትጥቅ መምሪያ ዋና ኃላፊ ሆነው በከፍተኛ ብቃትና ትጋት አገራቸውን አገልግለዋል። በማይናወጥ የአገርና የወገን ፍቅር የታነጹት ኮሎኔል አስናቀ እንግዳ ኢትዮጵያ ባህላዊ መሰረቷን ሳትለቅና አኩሪ እሴቶቿን ጠብቃ ህዝቧ ዘመናዊ የፍትህና የእኩልነት ስርዓት ባለቤት እንዲሆን በነበራቸው ከፍተኛ ምኞት የአስተዳደር ለውጥ እንዲኖር ያላሰለሰ ጥረት ማድረግ የጀመሩት በሰራዊት ውስጥ እያሉ ነበር። በመሆኑም ይህንኑ ቀና ዓላማ ከሚጋሩ ተቆርቋሪ ወገኖች ጋር የሚያደርጉት ምክክር በንጉሠ ነገሥቱ መንግሥት ባለመወደዱ በመጀመሪያ ከነ ፊታውራሪ ኃይሉ ክብረት ጋር በመንግሥት ላይ አሲራህል በመባል ለእስር ተዳርጓል። ከዚህ የመጀመሪያ ዙር እስር ከተፈቱ በኋላ በሰራዊቱ ውስጥ የሚሰጡትን ሙያዊ አገልግሎት በመቀጠል ላይ ያሉ በታህሳስ 1953 ዓመተ ምህረት ከተደረገው ወታደራዊ የመፈንቅለ መንግሥት ሙከራ ጋር በተያያዘ ለሁለተኛ ጊዜ ለእስር ተዳርገው ከአምስት ዓመታት ተኩል በላይ ታስረው ተለቀዋል። ከእስር ከተፈቱ በኋላ ወደሚወዱት የጦር ክፍላቸው አልተመለሱ። ቀደም ሲል በአንድ በኩል በሰራዊቱ ውስጥ በነበራቸው ኃላፊነት ከቦታ ቦታ በመዘዋወር፣ በሌላ በኩል በያዙት የፖለቲካ አቋም ምክንያት ለእስር በመዳረጋቸው ለቤተሰባቸው ቅድሚያ ለመስጠት ሁኔታዎች አመቺ አልነበሩም። በተለይም ለሁለተኛ ጊዜ በታሰሩ ሰዓት ደሞዛቸው ስለታገደባቸው አምስት ሕፃናት ልጆቻቸውና ውድ ባለቤታቸው በማያስጠይቃቸው ጉዳይ ላይ ያለ ረዳት እንዲቀሩና ለችግር እንዲዳረጉ እንደተፈረደባቸውም ይቆጠራል። ኮሎኔል አስናቀ ከእስር ሲፈቱ በጎንደር ክፍለ ሀገር በመተማ አቅራቢያ የእርሻ ልማት ላይ በመሰማራት ተክተው ስርተው በማሰራት አዲስ የህይወት ምዕራፍ ጀመሩ። በርሻ ተግባር ላይ መሰማራታቸው ግን ለኑሮ ብቻ ሳይሆን በውስጣቸው ከልብ የሚያምኑበትን ለህዝባዊ ስራት ለውጥ መሆን ለሚደረግ ትግል መደራጀትን ያዘለ እቅድ ነበር። አዲሱ የርሻ ልማት ጥረታቸው በመጀመሪያ አመት ላይ እጅግ አመርቂ ውጤት ያስገኘ ቢሆንም ብዙም ሳይቆይ የካቲት 66 ህዝባዊ የለውጥ እንቅስቃሴ በመቀስቀሱና ያንንም ተከትሎ ደርግ ባወጣው የመሬት ፖሊሲ ምክንያት የጀመሩት ስራ ሊቀጥል አልቻለም።
ኮሎኔል አስናቀ የኢትዮጵያ ህዝብ በአንድነት ተነስተው ለለውጥ ያደረገውን እንቅስቃሴ በመሰረተ ሐሳቡ ቢደግፉትም ደግ በተከተለው ጥራዝ ነጠቅ የፖለቲካ ቅኝትና አጠቃላይ አምባገነናዊ አገዛዝ ላይ ደስተኛ አልነበሩም። ያን ስሜታቸውንም በተለመደ ቀጥተኛ ባህሪያቸው በደርግ አመራር ላይ ለነበሩና ለሚቀርቧቸው ግለሰቦች በተለይም ከቦይስ ካውትነት ጀምሮ ለወታደራዊ ሙያ ከሚበቃ ድረስ በቅርብ ለሚያቁት ለሻለቃ መንግስቱ ኃይለማርያም በግልጽ ለማስረዳት ጥረት አድርገዋል። አዲሶቹ የደርግ መሪዎች ግን አገሪቱን ወደ ጥፋት እንዳይወስዷትና ህዝብ መብቶቹን ለማስከበር ያለውን ተስፋ ከንቱ እንዳያስቀሩ የሚሰጣቸውን ምክር ለመስማት ፈቃደኛ ሆነው አልተገኙም። እንዲያውም የኮሎኔል አስናቀን አርቆ አስተዋይነት ብልህነትና ከሁሉም በላይ ለስልጣንም ሆነ ለንዋይ ወይም ለማንኛውም አይነት የግል ጥቅም ይደለሉ የማይችሉና ከምንም በላይ የህዝብና የሀገርን ጥቅም የሚያስቀድሙ መሆናቸውን ካለመረዳት ይመስላል በፈለጉት ከፍተኛ የመንግስት የሥራ ኃላፊነት እንዲመደቡ ቢያንስ የሀገሪቱን ብሔራዊ ህዝባዊ ጦር በአዲስ መልክ አደራጅተው እንዲመሩ ሻለቃ መንግስቱ ደጋግሞ እንደጠየቃቸው ይታወቃል። በደርግ ግብዝ መሪዎች ተስፋቸውን ያሟጠጡት ኮሎኔል አስናቀ ዳግመኛ ቤተሰባቸውንና ቤት ንብረታቸውን ትተው በመጀመሪያ በጭልጋ አውራጃ ከታዋቂው አርበኛ ከፊት አውራሪ አየለ ተሰማ እና በወቅቱ በአካባቢው የትጥቅ ትግል እንቅስቃሴውን ከጀመረው ከኢሃፓ ሰራዊት ጋር በመሆን የሥርዓት ለውጥ ትግላቸውን ከገጠሩ ወገናቸው ጎን ተሰልፈው መቀጠልን ምርጫቸው አደረጉ። በ66 ዓመታቸው የልጅ ልጆቻቸው ከሚሆኑ ጋር በመሰለፍ ዳግም የአርበኝነት ትግላቸውን በቆራጥነት የቀጠሉት አገር ወዳዱ ኮሎኔል አስናቀ ባርማጭሆና በተለያዩ አካባቢዎች እየተዘዋወሩ ህዝብን በመቀስቀስና በማደራጀት ረገድ ከፍተኛ ሚና ተጫውተዋል።
ከተለያዩ አውራጃዎች የመጡ ተወካዮች በተካፈሉበትና ከዳር 10 ቀን እስከ 12 1971 ዓመተ ምህረት በተደረገ የህዝብ ጉባኤ የተመሰረተውን የኢትዮጵያ አገር ወዳዶች ዲሞክራሲያዊ ድርጅት ኢአወዲ በማደራጀት ግንባር ቀደም ሚና ከተጫወቱት ዋነኛ ሰዎች አንዱ ሲሆኑ የድርጅቱም ምክትል ሊቀመንበር ሆነው ተመርጠው አገልግለዋል። ትግሉ አድማሱን እያሰፋና እየተጠናከረ እንዲሄድ ለማስቻል የኢትዮጵያ ሀገር ወዳዶች ዲሞክራሲያዊ ድርጅትን ከሌሎች ተመሳሳይ አቋም ካላቸው ድርጅቶች ጋር ለመዋሃድ በተደረጉ ጥረቶች ሁሉ በማደራጀት መሪ በመሆን ኃላፊነታቸውን ተወጥቷል። በዚህ ረገድ የኢትዮጵያ አገር ወዳዶች ዲሞክራሲያዊ ድርጅት በመጀመሪያ ከኢትዮጵያ ዲሞክራሲያዊ ህብረት ኢድህካ ካንዱ ክፍል ከሌሎች ቡድኖችና ግለሰቦች ጋር በመዋሃድ የኢትዮጵያ ብሔራዊ ዲሞክራሲያዊ ግንባርን ኢብዴግ በመቀጠልም ኢብዴግን በውጭ አገር በተለይም በአሜሪካና በአውሮፓ ከሚገኙ ቡድኖች ጋር በመዋሃድ የኢትዮጵያ ህዝብ ዲሞክራሲያዊ አንድነትን ኢዴአ ከዚያም ከተት ኢትዮጵያውያን መስራችና በአመራርነት አገልግለዋል። በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ቀጠና 2 ወይም ሪጅን 2 በመባል የሚታወቀው ባርማጮሆና በአካባቢው የትጥቅ ትግል ያደርግ የነበረው ኢሃሰ በውስጥ እክሎች ምክንያት እንቅስቃሴው ለጊዜው ሲደናቀፍ ሰራዊቱም ለጊዜው ከቀጠናው ሲወጣ ከሱዳን ድንበር ብዙ ሳይርቅ እንዲቀበር የተደረገው መሳሪያ ወጥቶ የአገር ወዳድ ታጋዮችና የትግል አካል አጋር የሆነው ህዝብ እንዲታጠቅ ኮሎኔል አስናቀ ያደረጉት ያስመሰግንና ያኮራ የሚገባ ጥረት በድርጅቱ በኢሃፓ አንዳንድ የቀጠናው አመራር አባላት በነበሩ ግለሰቦች አሳፋሪ ጥቆማ በሱዳን መንግስት እንዲታሰሩና ቆራት ታጋዮች በክብር መስዋዕትነታቸው ያስገኙት መሳሪያም በባዕዳን እጅ እንዲወድቅ የተደረገው የክደት ተግባር ከልብ ቢያሳዝናቸውም ለተብሉ የነበራቸውን ቁርጥኝነትና መንፈሳዊ ጥንካሬያቸውን ግን ሊገተው አልቻለም። እንዲያውም ከቅርብ የትግልጉ አጋሮቻቸው ጋር ከሱዳን ተመልሰው ወደ አርማጮው በመግባት የሀገር ወዳድ ድርጅትን መልሶ በአዲስ መልክ በማቋቋም የህዝብ አለኝታና መመኪያ በሆኑት የድርጅቱ የሀገር ውስጥ እንቅስቃሴ ቆራጥመሪዎች በሻለቃ ዘለቀ ጀንበር፣ በሻለቃ በሪሁን ገብረ ኢየሱስ እና በሻለቃ ደሴ አያልነ የበላይን ተቆጣጣሪነት በማዋቀር ድርጅቱ ህዝባዊ መሰረቱን አጠናክሮ እንዲቀጥል ማድረግ ችለዋል።
ያገራቸውና የህዝባቸው ጉዳይ ቅርፍት የማይሰጣቸው አርበኛውና ቆራጡ የአንድነትና የመብት የእድሜ ልክ ታጋይ ክቡር ኮሎኔል አስናቀ እንግዳ ከትግል ጓዶቻቸው ጋር ሆነው በመሰረቷቸውና መሪ ሆነው ባገለገሉባቸው የፖለቲካ ድርጅቶች ሳይወሰኑ በተለይ የደርግ አገዛዝ የመጨረሻ ዓመታት የኢትዮጵያ ጣፈንታ አንድነቷን በሚፈታተኑ ኃይላት እጅ ወደ መውደቁ እያመራች መሆኑን በቁጭት ከተገነዘቡ የቀድሞ የሰራዊቱ አባላት ጋር በመሆን ነጻ የኢትዮጵያ ወታደሮች ንቅናቄን በማቋቋም መለዮ ለባሹ ያንድ ፈላጭ ቆራጭ ግለሰብ ተከታይ ሳይሆን አገሩ ያለችበትን አደገኛ ይዞታ ተረድቶ እንዲደራጅና አገሩን ከመከፋፈል እንዲያድን በተደረገው ጥረት ንቅናቄው የተቋቋመበትን መሰረታዊ ዓላማ እስከሳተበት ጊዜ ድረስ በተለመደው ቅንና ትጉህ ባህሪያቸው የሚቻላቸውን ሁሉ አድርገዋል። ደርግ ሲወድቅ የተፈራው የሀገር መከፋፈል አደጋ እውን እየሆነ በመጣበት ጊዜ አንድነት የቆሙና የሚታገሉ ክፍሎች አንድ ላይ እንዲቆሙ፣ የውጭ መንግስታትም ኢትዮጵያን የሚጎዳ የተሳሳተ አቋም እንዳይዙ ወዘተ በሰላ ብዕራቸውና በትንታግ አንደበታቸው አቤቱታቸውንና ተማጽኗቸውን ያለ መሰልቸት ከማቅረብ አልተቆጠቡም። ታዋቂ ኢትዮጵያውያንን አሰባስበው ጉባኤ ያበው የሚባል ድርጅት በማቋቋም የአንድነት ኃይሎች አቅማቸውን አስተባብረው ሀገር አድን እንቅስቃሴ እንዲያደርጉ ከፍተኛ ጥረት አድርገዋል። በሀገር ውስጥና ከሀገር ውጭ የሚገኙ የፖለቲካ ድርጅቶች በጋራ የመሰረቱት የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ሲቋቋም እነ ክቡር ልጅ ሚካኤል እምሩን የመሳሰሉ 15 ታዋቂ ግለሰቦችን ያቀፈው የአበው አማካሪ ምክር ቤት አንዱ አባል በመሆን የህብረቱ አባል ድርጅቶች ህብረቱ በተቋቋመበት መንፈስ የተጣለበትን አገራዊ ኃላፊነትና አደራ እንዲወጣ በህብረቱ የሸንጎ ስብሰባዎች ላይ በመገኘት ጭምር ታዛቢ በመሆንና ምክራቸውን በመለገስ ድርሻቸውን ተወጥተዋል። ለኢትዮጵያ አገራቸው አንድነትና ለህዝባቸው እኩልነት እድሜ ልካቸውን የታገሉት ኮሎኔል አስናቀ እንግዳ የተዋጣላቸው ጸሐፊና ደራሲም ነበሩ። በየጊዜው በሚከሰቱ ወቅታዊ ሁኔታዎች ላይ ካወጧቸው ጽሑፎች በተጨማሪ አንደኛ አውክና ሰጣርጋቸው፣ ሁለተኛ ማን ነው በደለኛው፣ ሶስተኛ ከነበልባል ወደ ረመጥ፣ አራት አረባዊ አጼነት፣ አምስት ሐሳዊ መሲህ፣ ስድስት ሸክም የማይከብደው ህዝብ፣ ሰባት ዘመን ያልሻረው የሴቶች አበሳ፣ ስምንት ማን ነው በደለኛ ክፍል ሁለት፣ ዘጠኝ የሃይማኖት እምነቴ የተሰኙ መጻሕፍትን ደርሰው ለንባብ አብቅተዋል። በፖለቲካው መስክ ከነበሯቸው ግንባር ቀደም ተሳትፎዎች በተጨማሪ የተጣሉትን በማስታረቅ የተራራቁትን በማቀራረብ ረገድ ብዙ ውለታ ሰርተዋል።
ለሃይማኖታቸው በነበራቸው የማይናወጥ እምነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳትከፋፈል የሚችሉትን ሁሉ አድርገዋል። የተወለዱበትና ከጸረ ፋሽስት የአርበኝነት እንቅስቃሴ ጀምሮ የታገሉበት የጎንደር ክፍለ አገር ህዝብ በማህበራዊ ደረጃ ራሱን እንዲረዳ የጎንደር ህብረት ተጠናክሮ እንዲቀጥል ከፍተኛ አስተዋጽኦ አድርጓል። ክቡር ኮሎኔል አስናቀ እንግዳ ቆራጥ አርበኛና መንፈሰ ጠንካራ የፍትህና የእኩልነት ታጋይ ብቻ አልነበሩ። ፍቅረ ንዋይና ሙስናን፣ ስልጣን ብልግናና አድልዎን፣ አድርባይነትንና ታይታን፣ አጎብዳጅነትና ከንቱ ውዳሴን አጥብቀው የሚጠሉ የሚጠየፉ ሕይወታቸውን ካጉል ልማዶች አጽድተው በከፍተኛ ስነ ስርዓትና ስነ ምግባር የመሩ ታማኝነትን፣ ቀጥተኛነትን፣ ቅንነትን፣ ታታሪነትን፣ በቃላቸው መገኘትንና ለሐቅ መቆምን የሕይወታቸው መርሆች አድርገው የኖሩ ባህላዊ መሰረታቸውን ሳይለቁ ራሳቸውን ለአዲስ አስተሳሰብ ያዘጋጁ ባለ ብሩህ አእምሮና አርቆ አስተዋይ ራሳቸውን ለማሻሻል ሁል ጊዜ የሚጥሩ እጅግ ሲበዛ ርህሩህ ደግና ለጋስ ቆፍጣናና ክሩ አገሩዳት ኢትዮጵያዊ የጦር መኮንን ነበሩ። ክብር ኮነሬል አስናቀን ግዳ ከጥቂት አመታት በፊት ቀድመዋቸው በሞት ከተለዩዋቸው ውድ ባለቤታቸው ወይዘሮ አበባ ንጉሴ፣ ትርጋለም አስናቀን፣ አስካለ ማርያም አስናቀን፣ ጥጌ ማርያም አስናቀን፣ ጌትነት አስናቀን፣ መቅደስ አስናቀንና ውበት አስናቀን አፍርቷል። የዘጠኝ የልጅ ልጆች አያትና የሁለት የልጅ ልጅ ልጆች ቅድመ አያትም ነበሩ። በተጨማሪም ካብራካቸው እንደወጡ የሚቆጥራቸውና እንደ ልጆቻቸው የሚያስቡላቸው የሚወዷቸው እነሱም ከልብ የሚወዷቸውና የሚያከብሯቸው ስፍር ቁጥር የሌላቸው የመንፈስ ልጆች ነበሯቸው። ክብር ኮሎኔል አስናቀ እንግዳ ከተወሰኑ አመታት ወዲህ ባደረባቸው የጤና መታወክ ምክንያት በሕክምና ሲረዱ ቆይተው በቨርጂኒያ ግዛት ውስጥ ባርሊንግተን ማገገሚያ ስፍራ እሁድ ግንቦት 21 ቀን 2009 ዓመተ ምህረት በ104ኛ አመታቸው ከዚህ ዓለም በሞት ተለይተዋል።